ሰላም እንደምናመሻችሁ የጋቢና ቪ አድማጮች የዕለተ ሐሙስ ጥቅምት 4 2014 ዓመተ ምህረት ምሽት ዝግጅታችን ከአሜሪካ ድምጽ ራዲዮ ዋሽንግተን ዲሲ ጀመረ። ዛሬም ለእናንተ ያስተምራሉ ያዝናናሉ ያልናቸውን ፕሮግራሞች ይዘናል። ከነዚህ መካከል ጥቂቶቹን እናሰማችሁ።
ወረራ በተፈጸመባቸው ሰሜን ጎንደር ዋግምራ ሰሜን ወሎና ከፊል ደቡብ ጎንደር አካባቢዎች እና ደቡብ ወሎ በተወሰኑ ጥቂት ወረዳዎች ላይ ከ1.5 ሚሊዮን በላይ ተማሪዎች ተፈናቅለዋል በሂደት ነው ያለው።
የአማራ ክልል ምክትል ቢሮ ኃላፊ የሆኑትን አቶ ጌታቸው ቢያዝነን ነው የሰማችሁት። በአማራ ክልል እየተካሄደ ባለው ጦርነት ምክንያት የተቋረጠውን ትምህርት የሚያስቀኝ አንድ ዘገባ ይኖረናል።
ኮርስ መስጋት ይጀምራሉ ነው ፍራቸው። ፋይናንሻል አቅም ሲጣር እንግዲህ በአገር ደረጃ 500 ሚሊዮን ዶላር ምንም ሰዎች ይጎዳሉ እንጂ ይሄንን ያህል አገር ያፈርሳል ተብሎ የሚታሰብ ነገር አይደለም።
የተጨፈጨፈበት ያለውን መሳሪያ ለመግዛት የሚያስችል ማንኛውም አይነት ገንዘብ መሰጠት የለበትም ከሚለው ወስደዋለሁ ማለት ነው። ይሄንን
አሁን ደግሞ የሰማችሁት አቶ መስፍን ተገኑንና አቶ ዮሐንስ አብርሃን ነው። ኢትዮጵያ ከአፍሪካ እድገት እድል ድንጋጌ ወይም አጎአ ልትሰረዝ ትችላለች በሚለው ስጋት ዙሪያ ካነጋገርናቸው መሃል ናቸው። ሙሉ ዘገባው በምሽቱ ይቀርባል። አብራችሁን ከመሻችሁ ሌሎች ጥንቅሮችም ይኖሩናል። ጣም ያላቸው ሙዚቃዎችም አዘጋጅተናል። ፕሮግራሙን በመምራት አብራችሁ የማመሻው ስምኝሽ የቆየነኝ በቅንብሩ ንጉሱ ታምሬ አብሮኛል። አሁን በቅድሚያ ከሀገር ውስጥና ከውጭ ያሰባሰብናቸውን ዜናዎች ሀብታሙ ስዩም ያሰማናል።
አመሰግናለሁ ስመኝሽ። በሰሜን ኢትዮጵያ ላለው ቀውስ የሚሆን ተጨማሪ 26 ሚሊዮን ዶላር ለተሰጠ መሆኑን ዩናይትድ ስቴትስ አስታውቃለች። ገንዘቡ የረዴ ድርጅቶች ድጋፍ የሚሹትን ከ6 እስከ 7 ሚሊዮን የሚገመቱ ሰዎችን ለመርዳት ያስችላቸዋል ተብሏል። የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ኃላፊ አንቶኒ ብሊንከን በአስተራጮት መግለጫ ላይ ድጋፍ ከሚደረግላቸው መካከል 900 ሺህ ሰዎች በረሃብ መሳይ ሁኔታ ውስጥ ያሉ፣ 48 ሺህ ደግሞ ከሰሜን ኢትዮጵያ ሸሽተው በሱዳን የተጠለሉ ስደተኞች መሆናቸውን ገልጸዋል። ብሊንከን ፖለቲካዊ ኢትዮጵያ ካልተበጀ በስተቀር ሰብአዊ ቀውሱ እንደሚቀጥል ጠቁመዋል። ኢትዮጵያ ፌደራላዊ መንግስት ለአንድ ዓመት ያክል ከትግራይ ህዝቦች ነጻ አውጪ ግንባር ጋር ተፋልሟል። መንግስት ባለፈው ሰኔ የአንድ ወገን የተኩስ አቁም አውጆ ከሰሜን ኢትዮጵያ ጦሩን ቢያስወጣም ከዚያ ወዲህ ግጭቱ ወደ አማራና አፋር ክልሎች ተስፋፍቷል። ብሊንከን አፋጣኝ፣ ሙሉ፣ ደህንነቱ የተጠበቀና ገደብ የሌለው ይለፍ ለሰብአዊ ተቋማትና ሰራተኞች እንዲመቻች ጠይቀዋል። ግጭቱ ከተጀመረ ወዲህ ዩናይትድ ስቴትስ 663 ሚሊዮን ዶላር ለኢትዮጵያ ሰብአዊ ድጋፍ እንደዋለችም አስታውሰዋል። ዩናይትድ ስቴትስ ዳግም የተባበሩት መንግስታት ድርጅት የሰብአዊ መብቶች ምክር ቤት አባል ትሁን አትሁን በሚለው ጉዳይ በዛሬው ዕለት ድምጽ ይሰጣል። በቀድሞ ፕሬዚደንት ዶናልድ ትራምፕ አማካኝነት የዛሬ 4 ዓመት ገደማ ሀገሪቱ ከምክር ቤቱ አባልነት እንድትወጣ ከተደረገ ወዲህ ወደ አወዛጋቢው ተቋም ዳግም ለመቀላቀል ጥያቄ አቅርባለች። የተባበሩት መንግስታት ድርጅት ጠቅላላ ጉባኤ 47 የምክር ቤት አባል ሀገራትን ለመቀላቀል 18 አዳዲስ አባል ሀገራት ባቀረቡት ጥያቄ ላይ ድምጽ ይሰጣል። ዩናይትድ ስቴትስ ዳግም ለመቀላቀል አብላጫ ድምጽ ከሚጠብቁ ሀገራት መካከል አንዷ ናት። ሀገራቱ ግን በመካከላቸው ፉክክር ስለማይኖር ዳግም ምክር ቤቱን የመቀላቀሏ ነገር ሳይታለም የተፈታ ይመስላል። በተመሳሳይ የአባልነት ወንበር ከጠየቁት ሀገራት መካከል አርጀንቲና፣ ህንድ፣ ሊቱዋኒያ፣ ቃጣርና ሶማሊያ ይገኙበታል። አንዳንዶቹ ሀገራት ባላቸው ደካማ የሰብአዊ መብት ማህደር ምክንያት ከሌሎች የበለጠ አወዛጋቢ ሆነዋል። ደቡብ ሱዳናዊት የሰብአዊ መብት ተሟጋች አምነስቲ ኢንተርናሽናል ዩኤስኤ በአሸናፊነት ከዘረዘራቸው 3 ሰዎች መካከል አንዷ መሆኗ ታውቋል። ሪያ ዊሊያም ዩዳ ለሴቶችና ህጻናት ስብዕና፣ ነጻነትና ህይወት በቀውስ ቀጠናዎች ተገን በመሆኗ ለሽልማት እንደበቃች ተነግሯል። ክራውን ደ ውመን ሳውዝ ሱዳን የተሰኘ ድርጅት ኃላፊ ስትሆን የሴቶችን ደህንነት፣ እኩልነትና ልቅና ለማበረታታት ላሳየችው ቁርጠኝነት አክብሮት ተችሏታል። በጣሊያን አሜሪካዊት የሰብአዊ መብት ተሟጋች ጂንታ ሳጋንስም የተሰየመው ዓመታዊ ውድድር ሽልማት 20,000 ዶላር ነው። ከሪያ በተጨማሪ ሴት ልጆቻቸው ከተገደሉባቸው እናቶች ጋር የምትሰራው የሰብአዊ መብት ተሟጋች ኖርማ አንድራድ ከሜክሲኮ እንዲሁም በታይላንድ የስደተኛ ጣቢያዎች ውስጥ ተፈናቃይ እናቶችና ህጻናትን የምታግዘው ናውኒው አብረው ተሸላሚ ናቸው። ከቪኦኤው ትኩረት በደቡብ ሱዳን ላይ ከተሰኘ መርሃ ግብር ጋር ቆይታ ያደረገችው ሪያ ሽልማቱን በደቡብ ሱዳን አዋቂና ታዳጊ ሴቶች ስም እንደተቀበለችው ተናግራለች።
Champion of the OA.
እያዳመጣችሁት ያላችሁት ጋቢና ቪኦኤ የአዲሱ ትውልድ ድምጽ ነው። ፕሮግራማችን ከመደበኛዎቹ የአሜሪካ ድምጽ ራዲዮ ሞገድ መገናኛዎች በተጨማሪ በሬዲዮ ቴሌቪዥን መተላለፍ ጀምሯል። ኢትዮ ሳተላይት ታገኙናላችሁ። አስተያየት ካላችሁ የፌስቡክ እና የትዊተር ገጾቻችንን @voaamharic በማለት ልታደርሱን ትችላላችሁ። አሁን ወደ ቀዳሚው ዝግጅታችን እናልፋለን። በአማራ ክልል በጦርነት እየተካሄደባቸው ባሉ አራት ዞኖች ውስጥ ይማሩ የነበሩ ከ1.5 ሚሊዮን በላይ ተማሪዎች ትምህርት ማቋረጣቸውን የክልሉ ትምህርት ቢሮ አስታውቋል። የአማራ ክልል ምክትል ቢሮ ኃላፊ የሆኑት አቶ ጌታቸው ቢያዝን የኢትዮጵያ መንግስት አሸባሪ ሲል የፈረጀውና ራሱን የትግራይ ኃይሎች እያለ የሚጠራው አካል ወረራ ፈጽሞባቸዋል ባሏቸው አካባቢዎች ከ1500 በላይ ትምህርት ቤቶች ሙሉ በሙሉና በከፊል ማውደሙን ገልጸዋል። ህወሓት በበኩሉ ከውድመት ጋር በተያያዘ የሚቀርብበትን ክስ አይቀበልም። አስቴር ምስጋናው ዝርዝራላት።
የአማራ ክልል የትምህርት ቢሮ ምክትል ኃላፊ አቶ ጌታቸው ቢያዝን የኢትዮጵያ መንግስት አሸባሪ ሲል የፈረጀውና ራሱን የትግራይ ኃይሎች እያለ የሚጠራው አካል በአማራ ክልል በከፈታቸው ጦርነቶች በሰሜን ወሎ፣ ዋግምራ፣ ከፊል ደቡብ ወሎና ደቡብ ጎንደር ዞኖች ከ1.5 ሚሊዮን በላይ ተማሪዎች ከትምህርት ገበታቸው ማስተጓጎላቸውን ለአሜሪካ ድምጽ ገልጸዋል።
ወረራ በተፈጸመባቸው ሰሜን ጎንደር፣ ዋግምራ፣ ሰሜን ወሎና ከፊል ደቡብ ጎንደር አካባቢዎች እና ደቡብ ወሎም በተወሰኑ ጥቂት ወረዳዎች ላይ ከ1.5 ሚሊዮን በላይ ተማሪዎች ተፈናቅለው ያሉበት ሂደት ነው ያለ።
ከሰቆጣ ተፈናቅላ ባህር ዳር ከተማ የምትገኘው የ8ኛ ክፍል ተማሪ እድላዊት ሲሳይ እርሷ ትምህርት አቋርጣ የሌሎች ተማሪዎችን ወደ ትምህርት ቤት መሄድ ማየት እንደሚረብሻት ትናገራለች።
ሰዎቹም ለምን ደፍተራቸውን ይዘው ወደ ትምህርት ቤት ሲሄዱ በጣም ለምን ያልገባም ለምን ብዬ በማሰብ እኔ ራሴን አሰሰ
የትግራይ ክልል መንግስት ቃል አቀባይ መሆናቸውን የሚናገሩት አቶ ጌታቸው ረዳ በተለያየ ጊዜ በሰጧቸው መግለጫዎች በአማራ ክልል የያዟቸው ቦታዎች መኖራቸውን አረጋግጠው ነገር ግን ከውድመትና ከሰብአዊ መብት ጥሰት ጋር በተያያዘ የሚነሳባቸው ወንጀላዎችና ክሶች በገለልተኛ አካል ይጣራ የሚል ምላሽ ከመስጠት ውጪ ከውድመት ጋር በተያያዘ የሚነሱትን ክሶች አይቀበሏቸውም። በሌላ በኩል የአማራ ክልል ምክትል ቢሮ ኃላፊ አቶ ጌታቸው በእነዚህ አካባቢዎች የትምህርት ተቋማት መውደማቸውን ይናገራሉ።
በጦርነቱ ምክንያት በርካታ ትምህርት ቤቶች ወድመዋል። በክልሉ ወደ 277 ትምህርት ቤቶች ሙሉ ለሙሉ የወደሙበት፣ ከ1300 በላይ ትምህርት ቤቶች ደግሞ በከፊል የወደሙበት ሂደት ነው ያለ። በከፊል የወደሙ ስንል አብዛኛው የትምህርት ቁሳቁሳቸው ወይ ተሰርቋል ወይም ተቀዷል ወይም ከጥቅም ውጭ ማለት ነው። በራቸው የመማሪያ ክፍላቸው ወይም ወንበራቸው ተጭኖ ሄዷል። ወንበራቸው ሁሉም ተጭኖ ሄደበት ሂደት ነው ያለና ከ277 በላይ ትምህርት ቤቶች የወደሙበት ሙሉ ለሙሉ፣ ከ1300 በላይ ደግሞ ትምህርት ቤት በከፊል የወደሙበት ሂደት ነው ያለ። ይሄ በጣም ትልቅ ኪሳራ ነው፣ ትልቅ ጉዳት ነው። እነዚህን ትምህርት ቤቶች በቀጣይ እንደገና መልሶ ለመገንባት ትምህርት ለማስጀመር ደግሞ ከፍተኛውን ሀብት ይጠይቃል፣ ትብብር ይጠይቃል። እነዚህ አካባቢዎች ላይ ከወረራ ነጻ ሲሆኑ ምን መስራት አለብን ብለን የአደጋ ምላሽን ተቀዳቅረን እየሰራን ያለ ነው። ይሄንን
ትምህርታቸውን ያቋረጡ ተማሪዎች ባሉበት አካባቢ ትምህርታቸውን የሚቀጥሉበት ምቹ ሁኔታም እንደሚመቻችላቸው ገልጸዋል።
ተፈናቅለው ሌሎች አካባቢ የሄዱ ተማሪዎች ባሉበት አካባቢ ትምህርታቸውን እንዲቀጥሉ ለማድረግ ጥረት እየተደረገ ነው ያለ። ይሄም አንደኛው ጥረት እየተደረገ ካለበት መንገድ አንደኛው እዚያ አካባቢ ተማሪዎች የትምህርት ማስረጃቸውን ይዘው ስላልመጡ፣ ምንም አይነት ዶክመንት ይዘው ስላልሄዱ ባሉበት አካባቢ ሁሉ መመዝገብ በሚፈልጉበት ትምህርት ቤት ሁሉ ያለ ምንም ቅድመ ሁኔታ ትምህርታቸውን እንዲመዘገቡ ለማድረግ ነው እሱን እየሰራን ያለን።
ይህ በእንዲህ እንዳለ የምስራቅ ጎጃም ዞን ባለፈው ወር 10,000 ተፈናቃይ ተማሪዎችን የምግብ ወጪያቸውን ጨምሮ ለመቀበል ባደረገው ጥሪ መሰረት እስካሁን 235 ተማሪዎች መመዝገቡን የዞኑ ትምህርት መምሪያ ኃላፊ አቶ ስለሽ ተመስገን ገልጸዋል።
ከ10,000 ተማሪዎች ይዘን በተለይ በሰሜን ወሎና ዋግምራ ዞን ላይ የተጎዱ ተማሪዎችን ማስተማር ፈልገን በሚዲያም በደብዳቤም ጠይቀናል። ሁለቱ ዞኖች አሁን ባለው ነባራዊ ሁኔታ በራሳቸው እየመጡ ያሉ ወደ 235 አካባቢ ተማሪዎች መጥቷል። እነዚህም 235 ተማሪዎች በዞናችን ባሉ በተለያዩ ትምህርት ቤቶች ተመድበው የእነሱ የጽህፈት መሳሪያ ተሟልቶላቸዋል። ነገ ከነገ ወዲያም ለሚመጡትም የጽህፈት መሳሪያዎችን አዘጋጅተናል።
የተማሪዎች ቁጥር መቀነሱ ምክንያቱን ለማጣራት ከትምህርት ቢሮ ጋር እየተነጋገሩ እንደሆነ አቶ ስለሺ ተናግረዋል። የትምህርት ቢሮ ምክትል ኃላፊ አቶ ጌታቸው ተፈናቃይ ተማሪዎች ማስረጃም ሆነ ሌሎች ሰነዶችን በድንገት ጥለው መምጣታቸው ችግር ፈጥሯል ብለዋል።
አሁን በጣም ችግር የሆነው ካምፕ አካባቢ ያሉ ተማሪዎችን ትምህርት ለማስጀመር እሱ አንድ ትልቅ ፈተና ሆኗል። ደሴ ላይ በጣም በርካታ ትምህርት ቤቶች የተፈናቀሉ ዜጎች አሉበት። ባህር ዳርም ዘንዘልም አካባቢ እንደዚህ ከዋግምራ አካባቢ የተፈናቀሉ አሉ። እብናት ትምህርት ቤት አካባቢ የተፈናቀሎች አሉ። ኮምቦልቻና ደሴም እንደዚህ አሉና እነዚህን ተማሪዎች ትምህርት ለማስቀጠል ትምህርት ቢሮ ከአጋር አካላት ጋር እየተነጋገረ ያለበት ሂደት ነው ያለ።
በአማራ ክልል በጦርነት ለወደሙ ትምህርት ቤቶች መልሶ ማቋቋሚያ የሚሆን 100 ሚሊዮን ብር ከትምህርት ሚኒስቴር ባለፈው ወር ድጋፍ መደረጉ ይታወሳል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
ፕሮግራማችን ከአሜሪካ ድምጽ ሬዲዮ ይቀጥላል። ቀጣዩ መሰናዳችን ከወጣቶች ጋር የተደረገ ውይይት ነው። እንደ አውሮፓውያን አቆጣጠር በ2000 ዓመተ ምህረት የተፈረመው የአፍሪካ እድገት እድል ድንጋጌ ወይም አጎዋ ዩናይትድ ስቴትስ እና አፍሪካውያን ሀገራትን በንግድ ዘርፍ ያጣመረ ሰነድ ነው። ከቅርብ ጊዜ ወዲህ ግን በጦርነትና በሰብአዊ መብቶች ረገጣ ስሟ የሚነሳው ኢትዮጵያ ከዚህ የተጠቃሚነት ሰነድ ልትሰረዝ ትችላለች የሚል ስጋት እያየለ ነው። ሀብታሙ ስዩም ይህ እንዳይሆን ዘመቻ ከጀመሩ በአንጻሩ ደግሞ እርምጃው እንዲወሰድ የሚፈልጉ ትውልደ ኢትዮጵያውያንን አነጋግሯል። ሰምተን እንመለስ።
21 ዓመታትን ያስቆጠረ ድንጋጌ ነው የአፍሪካ እድገት እድል ድንጋጌ፣ በእንግሊዘኛ መጻሩ አጎዋ። ግቡ ደግሞ
አዋጅ ሲወጣ የአሜሪካን ቢዝነሶችን ወደ አፍሪካ እንዲገቡ እና እዛም አፍሪካ ውስጥ እንዴት አድርገው ራሳቸውን የሚያጠናክሩበት መንገድ ትልቅ ሲሆን፣ በአንጻሩ ደግሞ ኢትዮጵያና የአፍሪካን የመሳሰሉት ሀገሮች የአዋጁ ተጠቃሚ በመሆን ሰዎቻቸው ስራ የሚሰሩበት እና የቴክኖሎጂ ትራንስፈርም ኢቨንቹዋሊ ሊሆን የሚችልበት መንገድ እንዲሆን ተብሎ ነው።
አቶ መስፍን ተገኑ የኢትዮ አሜሪካውያን ሕዝቦች ግንኙነት ኮሚቴ የተሰኘው ተቋም ሊቀመንበር ናቸው። እሳቸው በጠቀሱት ድንጋጌ ውስጥ በአባልነት ከሰፈሩት ወደ 40 የሚጠጉ ሀገራት መካከል አንዷ ኢትዮጵያ ናት። ኢትዮጵያ አሁን ላይ ከአባልነት የመሰረዝ አደጋ ተጋርጦባታል። አቶ መስፍንና አጋሮቻቸው ይህ እንዳይሆን የሚፈልጉበት ምክንያት አለ።
እንግዲህ ምንድን ነው የሚሆነው? ዲሊስት ብትደረግ ኢትዮጵያ እዛ የሚሰራውን እቃ ወደ አሜሪካን ሀገር መጥቶ ያለ ታክስ መሸጥ አይችሉም ማለት ነው። ታክስ ይከፍሉበታል። እና ይሄ ሲሆን እንግዲህ በሱ ምክንያት ዲኢንሴንቲቫይዝ ሊሆኑ እና ፋብሪካዎቹን መዝጋት ይጀምራሉ ነው ፍራቸው። ፋይናንሻል አቅም ሲሰር እንግዲህ በሀገር ደረጃ 500 ሚሊዮን ዶላር ሰዎች ይጎዳሉ እንጂ ይህንን ያህል ሀገር ያፈርሳል ተብሎ የሚታሰብ ነገር አይደለም።
ዋሽንግተን ዲሲ እና አካባቢው የሚገኙ ኢትዮጵያውያንን የሚያስተባብሩት የዘመቻው ሌላኛ አስተባባሪ አቶ ኤልያስ ሄሮይ በበኩላቸው እርምጃው ከተወሰደ ካለ ስራ የሚቀሩ ሰዎች ጉዳይ ያሳስባቸዋል።
ኢትዮጵያ ከአጎዋ መውጣት ብዙ ጉዳት ነው ህብረተሰቡ ላይ የሚያደርሰው። አጎዋ ኢትዮጵያ ውስጥ ወደ 1 ሚሊዮን የሚሆን ህብረተሰብ ቀጥሮ ነው የሚያሰራው። ከዛ ውስጥ 80% ሴት ነው። ሴቶቹ ደግሞ ብዙዎቹ እንደምታቆኝ ሀገር አንድ ሰው ለራሱ አይደለም የሚኖረው፣ ለሶስት ሰው ደግፈው ነው የሚኖረው። እና ይሄ በጣም ትልቅ ኢምፓክት ነው ያለው፣ ህብረተሰቡን በትልቅ ሁኔታ የሚጎዳ ነገር ነው።
ወደ አቶ መስፍን ልመለስ። እሳቸው ኢትዮጵያን ከአፍሪካ እድገት ተጠቃሚነት እድል ድንጋጌ አጎአ መሰረዝ የአሜሪካውያንንም ጥቅም የሚጎዳ እንደሆነ ይሟገታሉ።
ከአሜሪካን ኢንትረስት አኳያ እኛ አርጊመንታችን ይሄ ስራ የአሜሪካን ኢንትረስትን አይጠብቀው ነው። አጎአን የመሳሰሉ ኦርጋናይዜሽኖች ናቸው ንግድ እና የህዝብ ለህዝብ የሚያገናኙ የአሜሪካን ኩባንያዎችን እንዲበለጽጉ የሚያደርጉ በአፍሪካ ውስጥ ስራዎችን እንዲሰሩ የሚፈቅዱ ህጎችን እየተጠቀመ የአሜሪካን መንግስት ከአፍሪካ ህዝብ ጋር የኢኮኖሚክ ግንኙነት መፍጠር የሚችለው በዚህ ሁኔታ ነው። እዚህ ላይ እንደው በማይሆን ሰበብ አስፈጥሮ ይህን ማሰናኮል ከአሜሪካ ኢንትረስት ጋር ስለማይሄድ ይህም ልክ አይደለም ባዮች ነን።
እዚህ ጋር የሌላኛውን ገጽ ሙግት እንስማ።
ስሜ ዮሐንስ አብርሃ እባላለሁ። በውጭ ጉዳይ ሚኒስቴር ሰራተኛ ነበርኩኝ፣ በሀገር ውስጥም በውጭ ሀገርም። አሁን በካናዳ ሀገር እኖራለሁ። ውጭ ሀገር የትግራይ መንግስት ወክሎ የሚሰራ ኮሚቴ አለ። የዛ ኮሚቴ አባል ነኝ።
አቶ ዮሐንስ የኢትዮጵያ መንግስትን ደጋግሞ የሚወቅሱበት በሰሜን የሀገሪቱ ክፍል የተቀሰቀሰው ጦርነት ያስከተለው ውድመትና የሰብአዊ መብት ረገጣ ለመግታት የፕሬዚደንት ጆ ባይደን አስተዳደር እየወሰዳቸው ካሉ ዘርፈ ብዙ እርምጃዎች መካከል አንዱ መሆኑን የሚያወሱለት ኢትዮጵያን ከአፍሪካ እድል እድገት ድንጋጌ አጎአ ተጠቃሚነት ዝርዝር የመሰረዝ እርምጃ አስፈላጊ የሆነበትን ምክንያት እንዲያስረዳሉ።
ኢትዮጵያ ውስጥ ድሃው ሰርቶ መብላት መጠቀም አለበት። ልክ በማንኛውም የኢትዮጵያ አካባቢ እንዳለው ድሃ ማለት ነው። ኢትዮጵያ መንግስት ግን በአገዋ ምክንያት በጨርቃ ጨርቅም ሆነ በሌላ ኤክስፖርት ተደርጎ ወይም ደግሞ ከውጭ ምርት የሚያገኛቸው የውጭ ገንዘቦች ወይም ደግሞ ሀርድ ከረንሲ አሁን ባለው አካሄድ ይሄ በመረጃም በማስረጃም የተደገፈ ነው፣ ጦርነት ለማድረግ የሚያስችለውን መሳሪያ ለመግዛት እየተጠቀመበት ያለ ስለሆነ መሳሪያ ገዝቶ ህዝቡን ለመጨፍጨፍ በተለይ ደግሞ የኔን ማህበረሰብ እኔ ወጣሁበት የኔ ቤተሰብ ያለበት አካባቢ እየተጨፈጨፈበት ያለውን መሳሪያ ለመግዛት የሚያስችል ማንኛውም አይነት ገንዘብ መሰጠት የለበትም ከሚለው ወስደዋለሁ ማለት ነው። ይህንን
አቶ ዮሐንስ ዛሬ ላይ እርምጃው እንዳይወሰድ የሚፈልጉ አካላት ከፍተኛ ውድመት ደርሶበታል በሚሉት የጦርነቱ ጅማሬ በተመሳሳይ ድምጻቸውን ሊያሰሙ ያስፈልግ እንደነበረም ይሟገታሉ።
እነዚህ ይጎዳሉ የተባሉ ያሉ ሰዎች በትክክል ለአገዋ ተሸጦ ወይም ደግሞ በአገዋ አሰራር መሰረት ምርቶች ወደ ውጭ ወጥተው ከዛ ውጭ የውጭ ምርት የሚገኘውን ብር በትክክል እያገኙ ነው ወይ እነዚህ ሰዎች የሚለው ጥያቄ በትክክል መጠየቅ አለበት፣ መመለስ መቻል አለበት። እነዛ ሰዎች ምንድን ነው እያገኙ ያሉት? ምንስ ነው እየጠቀማቸው ያለው? በትክክል እየተወራ እንዳለው ነው አሁን ለፖለቲካ ፍጆታ ተብሎ የመጣ ነገር ነው ወይስ ደግሞ በትክክል ጥቅም እየተጠቀሙ ነበር አሁን ግን እየጎደለባቸው ነው የሚለው መታየት መቻል አለበት። ሁለተኛው ሀብታሙ መነሳት ያለበት አሁን ኢትዮጵያ ውስጥ በአገዋ ተጠቃሚ የነበሩ ሰዎች እንዳይጎዱ የሚል መከራከሪያ የሚያነሱ ሰዎች ትግራይ ውስጥ አንድ የጨርቃ ጨርቅ ፋብሪካ ነበረ፣ አልመዳ የሚባል አድዋ አካባቢ አለ። ያ ፋብሪካ አመድ ሆኗል። ይህንን ፋብሪካ ወደ አመድነት የቀየሩት አሁን መንግስትን ደግፎ የሚንቀሳቀሱ ኃይሎች የሚደግፏቸው አካላት ናቸው። ያኔ ምንም አይነት መከራከሪያ ሲያቀርቡ አልሰማናቸውም። እንደዚህ አይነት ሴምፓቲ ወይም ደግሞ ለሌላ ማሰብ የሚችል ሰው አንድ አካባቢ ተጎዳ ብቻ ሳይሆን ማለት ያለበት መጀመሪያውኑ ቀርጭሮ የኢትዮጵያ መንግስት ጠላትም ጋብዞ እንደዚህ አይነት ስራ ሲሰራ አቁም ማለት መቻል ነበረባቸው። እንደዚህ አይነት ነገር ግን አልሰማሁም።
አቶ ዮሐንስ በሙግታቸው ኢትዮጵያ ውስጥ ለተፈጠረው ሁለንተናዊ ችግር ተጠያቂ ያደረጉት የኢትዮጵያ መንግስትን ነው። ተጨማሪ አክሳሪ እርምጃዎችን ከመውሰድ እንዲገታ ከተፈለገ መሰል እርምጃዎች ያላቸውን ሚና አውስተዋል። እርምጃው እንዳይወሰድ ከሚሟገቱት መካከል አንዱ የሆኑት አቶ ኤልያስ ህሩይ በበኩላቸው የሰረዘ እንቅስቃሴው እሳቸው ደጋግሞ ለሚወቅሱት የትግራይ ህዝብ ነጻነት ግንባር ህወሓት የማድላት አዝማሚያ ይመስላል።
እንደሚታወቀው ሲፒኤልኤፍ የተለያዩ የሆኑ አፍሪካዎችን በተለያዩ ተየከድ ያሉት በአማራ ክልል፣ በአፋር ክልል ከዚህ ቀደም በተለያዩ ኢትዮጵያ ክልሎች የተለያዩ ነገሮች ሲያደርጉ ነው ያሉት እና አሁንም ያ እየቀጠለ ነው ያለው። ጫና አድርጎ ኢትዮጵያን በደንብ ወደ ሰላም እንዲመጣ ያለማድረግ ያ ኤፈርት የሌለ ይመስላል ስትታየው ከሩቅ ነው። ስለዚህ በአንድ ሳይድ አንፌር በሆነ መንገድ ጫና ሊያስመስለዋል እና እሱ ብቻ ሳይሆን ይህንን ኮንፍሊክቱንን ወደ እንዲያልቅ ወደ ሰላማዊ መንገድ እንድንሄድ የማያደርገው በአንድ ወገን ያለው ግሩፕ የሲፒኤልኤፍ ግሩፕ ቦታና ጊዜ የተሰጠው ይመስላል።
የኢትዮ አሜሪካውያን ህዝቦች ግንኙነት ኮሚቴ ሊቀመንበር አቶ መስፍን ተገኑ በበኩላቸው ኢትዮጵያ እያደረገቻቸው ያሉ መልካም ጥረቶች ታሳቢ ተደርገው ከቅጣት ልትድን እንደሚገባ ያክላሉ። የሁለቱ ወገኖች ሙግት ለየቅል ቢሆንም የሚስማሙበት አንድ ነጥብ ግን አለ። ኢትዮጵያ ውስጥ ጦርነት ቆሞ ዳግም ሰላም ከመንበሩ የሚመለስበት መላ ሊፈለግ እንደሚገባ ያምናሉ። በምን ሁኔታና እንዴት የሚለው ሌላ የሙግት ምንጭ ሊሆን ይችላል። በውጭ ሀገራት የትግራይ ኃይሎችን ወክሎ የሚሰራው ኮሚቴ አባል አቶ ዮሐንስ አብርሃን በጥቂቱ እንስማ።
ሁሉም ጦርነት ከሚሰብክ፣ ሁሉም ያለውን ነገር ወደ ጦርነት ከሚያውል ተረጋግቶ ቆም ብሎ አስቦ ህዝብ እያለቀ ነው፣ ኢኮኖሚው ደቆ ደቆ አልቋል፣ አገሪቱም ልትፈራረስ በቋፍ ላይ ነች የሚለውን ነገር ለመሪዎቹ ማስረዳት መቻል አለበት። ቆም ብሎ የሚጠይቅ አካል እስካልተገኘ ድረስ ግን አሁን የኑሮ ውድነት ነው ያለው ነገቷል ግን ከዛ በላይ አስፈሪ የሆነ ነገር ሊመጣ ይችላል የሚል መልእክት ነው ያለኝ አጣም።
የዩናይትድ ስቴትስ ፕሬዚደንት በየአመቱ እየመዘኑ አባላትን የሚጨምሩበትና የሚቀንሱበት አጎአ የአፍሪካ እድገት እድል ድንጋጌ የሰብአዊ መብት ረገጣን በምክንያትነት ጠቅሶ ሀገራትን ከአባልነት አባሮ ያውቃል። የቅርብ ጊዜ ምሳሌያችን ዲሞክራቲክ ኮንጎ ናት። ለአስር ዓመታት ያክል ከአባልነት የተሰረዘችው ዲሞክራቲክ ኮንጎ የዛሬ 2 ዓመት ዳግም አባል ሆናለች። በየአመቱ ከ500 ሚሊዮን ዶላር በላይ የሚገመት ሸቀጥ ወደ ዩናይትድ ስቴትስ ለመላክ የቻለችው ኢትዮጵያ በአጎአ አባልነት ትቀጥል ይሆን? ቀጣዮቹ ጥቂት ሳምንታት መልስ ይኖራቸዋል። አሜሪካ ድምፅ፣ ሀብታሙ ስዩም፣ ዋሽንግተን ዲሲ።
ወደ ተከታዩ ዘገባ ከመላፋችን በፊት በአንድ ሙዚቃ ረፍት አድርገን እንመለሳለን። ንጉሱ ከስቱዲዮ የሞኒካ ሲሳይን አንድ ዜማ አዘጋጅቶልናል። ሰናዶችን ወደ ማላዊ እናልፋለን። ማላዊ ባለፈው አመት ብቻ ወደ 7 ሚሊዮን የሚጠጋ ህዝቧ በወባ በሽታ ለህልፈት ተዳርጓል። በወባ በሽታ ተጠቅቷል። ይህም የጠቅላላ ህዝቧን 1/3 የሚሆነው ነው። 2500 የሚሆኑ ሰዎችም በወባ በሽታ ምክንያት ህይወታቸው አልፏል። ሆኖም አንድ የገጠር ቀበሌ የወባ በሽታን ሙሉ ለሙሉ በማጥፋት ለምሳሌነት እየቀረበ ሲሆን ለአንድ አመት ምንም አይነት የወባ በሽታ ሳይገኝበት በማሳለፍ የመጀመሪያው ቀበሌ ሆኖ ተሸላሚ ሆኗል። ላሚክ ማሲና ከማላዊ ማቺንጋ ወረዳ ያደረሰን ዘገባ እንዲህ አጠናቅረዋለሁ።
የዓለም የጤና ድርጅት እንደ አውሮፓውያን አቆጣጠር በ2019 ዓመተ ምህረት ባወጣው ሪፖርት በትንኝ ንክሻ በሚመጣው የወባ በሽታ አማካኝነት በአንድ አመት ጊዜ ውስጥ በዓለም ዙሪያ 400,000 ሰዎች ህይወት ማለፉን አስታውቋል። እጅግ ገዳይ የሆነውና ፕላሶዲየም ፋልሲፓረም የተሰኘው የወባ በሽታ መድኃኒት እየተለማመደ መምጣቱ ከቅርብ አመታት ወዲህ እየተነገረ ነው። ይህም ብዙዎችን ለሞት የሚዳርግና አሳዛኝ ዜና ነው። በአሁን ሰዓት ወባን ለመከላከል በዓለም የጤና ድርጅት ፍቃድ ያገኘው የክትባት አይነት አንድ ብቻ ሲሆን እሱም ገና በሙከራ ሂደት ላይ የሚገኝ ነው። እስካሁን ድረስም 3 ዙር ክትባቶች ከ5 እስከ 17 ወራት እድሜ ባላቸው ህጻናት ላይ የተሞከረ ቢሆንም ያስመዘገበው ውጤት ግን 39% ብቻ በመሆኑ እጅግም ስኬታማ አልነበረም። የህጻናት እድሜ እያነሰ በሄደ ቁጥርም የክትባቱ ውጤታማነት መቀነሱም ታይቷል። ምንም እንኳን የወባ በሽታ መከላከያ ክትባቱ የበሽታው ተይዘው ሆስፒታል የሚገቡ ሰዎችን ቁጥር እንዲቀንስ ቢያደርግም ስኬታማ የሚባል አይደለም። በአሁን ሰዓት በባዮንቴክ እና በሜርና ቴክኖሎጂ ስኬታማ የሚባሉ የክትባት ምርምሮች እየተደረጉ ሲሆን ኦክስፎርድ ዩኒቨርሲቲም በቅርቡ እድሜያቸው ከ5 ወር እስከ 3 ዓመት በሆናቸው ህጻናት ላይ ያደረገው የወባ መከላከያ ክትባት ሙከራ 77% ስኬታማ ሆኗል። ነገር ግን በተለይም በብዙ ሀገራት የወባ በሽታ ከመድኃኒት ጋር መላመዱ ስጋት ሆኗል። እንደ ማላዊ ባሉና የወባ በሽታ በሚበዛባቸው ሀገራት በሽታው ከመድኃኒቱ ጋር እጅግ በመላመዱ የተነሳ ክሎሮኩዊን የተሰኘው መድኃኒት ማላዊ ለመቀየር ተገድዳለች። የወባ በሽታን ለመዋጋት በተለያዩ ሀገራት እጅግ አስደናቂ የሆኑ ምርምሮች የሚደረጉ ሲሆን ከነዚህ መካከለም በመድኃኒት የተነከሩና የተለዩ አጎበሮች የወባ በሽታ ትንኞቹ እንዳይራቡ ዘር ማዳቀልን ጨምሮ ብዙ ምርምሮች እየተካሄዱ ያሉ ሲሆን ነገር ግን በበሽታ የተያዙ ሰዎችን ለማከም 100% ውጤታማ የሆነ ግኝት እስካሁን ድረስ አልነበረም። በቅርብ ጊዜ ፐርዱ የተሰኘ ዩኒቨርሲቲ በጆርናል ኦፍ ኤክስፐሪመንታል ሜዲሲንስ ወይም የሙከራ ሕክምና መጽሔት በተሰኘው የምርምር መጽሔት ላይ ኢማትኒብ የተሰኘውና ለካንሰር ህሙማን የሚሰጠው መድኃኒት ለወባ ሕክምና ተሞክሮ በሶስት ቀናት ጊዜ ውስጥ 100% ፍቱን የሆነ መፍትሄ ማምጣቱን በማስታወቅ በዩናይትድ ስቴትስ የምግብና የመድኃኒት መቆጣጠሪያ ተቋም በኩል የብቃት ማረጋገጫ አውጥቶለታል። መድኃኒቱ ከዩናይትድ ስቴትስ ውጪም በደቡብ ምስራቅ እስያ ሀገራት እንዲሞከር ተደርጎ ሙሉ ለሙሉ ውጤታማ መሆኑ ተረጋግጧል። ተመራማሪዎችም መድኃኒቱ ከአሜሪካ ቀጥሎ በአፍሪካና በተለያዩ ሀገራት ፍቃድ አግኝቶ መፍትሄ ያመጣል ብለው እንደሚያምኑ ይናገራሉ። የፐርድ ዩኒቨርሲቲ ታዲያ አንድ ፍሬ መድኃኒቱን ለማምረት $1 ወይም በአማካኝ 46 ብር ገደማ ያወጣል ይላል። ዩኒቨርሲቲውና ተመራማሪዎቹ መድኃኒቱን በታዳጊ ሀገራት ለማከፋፈል ከሚሻ ከማናቸውም ተቋም ጋር ለመተባበር ፈቃደኛ መሆናቸውን የሚያስታውቅ መግለጫ አውጥቷል። ይህም እንደ ኢትዮጵያ ባሉ በታዳጊ ሀገራት ውስጥ በሚገኙ የገጠር ከተሞችና መንደሮች ውስጥ መድኃኒቱ በሰፊው ተሰራጭቶ መፍትሄ እንዲያመጣ ያግዛል በሚል ተስፋ ተጥሎበታል። የዓለም የጤና ድርጅት እንደ አውሮፓውያን አቆጣጠር በ2019 ዓ.ም ባወጣው ሪፖርት በተለይ ንፍሻ በሚመጣው የወባ በሽታ አማካኝ
የተከበራችሁ አድማጮች ለምሽቱ ያዝናቸው ፕሮግራሞች ተጠናቀቁ። አብረናችሁ አመሸነው ዋና አዘጋጅ ሰለሞን አባተ፣ አቀናባሪ ንጉሱ ታምሬና እኔም ሳስተናግዳችሁ አመሸሁት ስመኝሽ የቆየነን። በፕሮግራማችን ላይ ያላችሁን አስተያየት በፌስቡክ እና በትዊተር የማህበራዊ ትስስር ገጾቻችን @voaamharic በማለት ልታደርሱን ትችላላችሁ። ለዛሬው ንጉሱ ከስቱዲዮ በሚጋብዘን ዜማ እንሰነባበታለን። የነገ ሰው ይበለን። መልካም ምሽት። La 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 la